አሁን የታሪክ ገጾች ወደሚፈተሹበት ቅንብር እንዘልቃለን። በመግቢያው እንደጠቆምነው በርካታ ዓመታት በምናብ ወደ ጥንታዊት ኢትዮጵያ ታሪክ ሊያጓጉዘን የሚዳዳ የታሪክ መጽሐፍ ነው። በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 የፖርቹጋል ንጉስ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚተርከውንና በአባ ፍራንሲስኮ አልቫሬስ ተጽፎ በሎርድ ስታንሌ ኤልደርሊ ወደ እንግሊዘኛ የተረጎመውን መጽሐፍ አቶ ዮና ቦጋለ ናቸው ወደ አማርኛ የመለሱት። በመጽሐፉ ምረቃ ጥናታዊ ጽሑፎችና የውይይት ሐሳቦችን ካቀረቡ አራት ምሁራን አንዱን ጋብዘናል። እንግዳዬ ራሳቸውን የሚያስተዋውቁበት እንጀምራለን።
ሰለሞን ጋሻው እባላለሁ። የምኖረው በሚኒሶታ ትዊን ሲቲስ ከተማ ውስጥ ነው። በትምህርት በህግ የፒኤችዲ ኤምኤስጂ ይሉታል፣ ደግሞ በሶሲዮሎጂ ፒኤችዲ ያለኝ። የማስተምረው ሶሲዮሎጂውን ነው። ዩኒቨርሲቲ ኦፍ ሚኒሶታ ሞሪስ ካምፐስ በሚባለው አስተምራለሁ።
መልካም ዶክተር ሰለሞን በቀጥታ ወደ ጉዳያችን ልውሰዶት። ቀደም ብዬ ጠቆም እንዳደረግኩት ባለፈው እሁድ እዚህ ዋሽንግተን ዲሲ አቅራቢያ የሚገኝ አንድ ስፍራ በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 ወደ ኢትዮጵያ የተላከ የፖርቹጋል መልእክት የሚል በአባ ፍራንሲስኮ አልቫሬስ የተጻፈ በአቶ ዮና ቦጋለ ወደ አማርኛ የተተረጎመ መጽሐፍ ቄስ አልቫሬስ ለ6 ዓመታት ኢትዮጵያ ውስጥ በቆዩበት ጊዜ የታዘቧቸውን የጻፉበት መጽሐፍ የተለየ ስፍራ ተሰጥቶት ተወያይታችሁበታል። ከእርሶ በተጨማሪ የታሪክ ባለሙያዎች፣ የጊዜው አዋቂዎች ተገኝተው በመድረኩ ሰፊ ውይይት ተካሂደዋል። ከታዳሚዎቹም ጋር እንዲሁ ውይይት አድርጋችኋል። እስኪ በመድረኩ የነበረውን መንፈስ ለመውሰድ እንሞክር። ይሄንን መጽሐፍ እርሶ እንዴት አገኙት? እንደ ስነ ሰው የጥናት ባለሙያ ብቻ ሳይሆን በኢትዮጵያ የታሪክ ጉዳዮች ላይም በርካታ ጽሁፎችን እንዳቀረበ ሰው።
እሺ፣ በመጀመሪያ አቶ ዮኒ ይህን መጽሐፍ በአማርኛ በመተርጎማቸው እና ልጆቻቸው ለሕዝብ በማስተዋወቃቸው በበኩል የተሰማኝን በጣም ከፍ ያለ ምስጋና ማቅረብ እፈልጋለሁ። ማንኛውም መጽሐፍ ከሌላ ቋንቋ ወደ አማርኛ ሲተረጎም ለአንባቢያን ብዙ እድል ይሰጣል። የእንግሊዝኛ ወይንም የውጭ ቋንቋ ለማያውቁ ሰዎች ያ መጽሐፍ እድል ይከፍታል ማለት ነው። ይህ መጽሐፍ በጣም ጠቃሚነት አለው። መጀመሪያ እንደ ፕሮፌሰርነቴ ይህን መጽሐፍ የውጭ ሰው እንኳ ብሆን የኢትዮጵያን የጥንት ታሪክ ምሳሌ ዘርዘር አድርጎ ጂኦግራፊካል ሂስትሪ ኦፍ ኢትዮጵያ ወይንም ሪሊጂየስ ሂስትሪ ኦፍ ኢትዮጵያ፣ ካልቸራል ሂስትሪ ኦፍ ኢትዮጵያ ለሚሉ ርዕሶች ማስተማሪያና ሪፈረንስ ሊሆን የሚችል ነው። ከዛ በመለስ ግን ለኢትዮጵያ ሕዝብ ወይም አንባቢያን ከፍ ያለ ጥቅም አለው። በጊዜው የነበረውን ኢትዮጵያን ሕዝብ፣ ስርዓት፣ ሕግ በተለይ ደግሞ የኢትዮጵያ ግዛት ምን እንደሚመስል ያሳያል። በጊዜው የነበሩትን ስሞች ይጠቅሳል። የአገር ቦታዎች ማለት ነው። እርግጥ እነኚህ ስሞች በየጊዜው የኢትዮጵያ ህዝብ ከአንዱ ወደ አንዱ እየፈለሰ ስሙን እየቀየረ አንዳንዱ ስም ባይገኝም ዛሬ ቢጠፋም ይህ ታሪክ እንደ ማስታወሻ ጥሩ አጋጣሚ ነው ብዬ አምናለሁ።
ዶክተር ሰለሞን ይህ መጽሐፍ ለዛሬ ምን ፋይዳ አለው የሚለውን ገፋ አድርገን መመልከታችን አይቀርም። እርሶም ያነሱት ምን አይነት ጥቅም አለው፣ ምን ፋይዳ አለው የሚለውን ነውና ከዛሬ ሁኔታዎች ጋር እናያይዝ እስኪ። የኢትዮጵያ ታሪክ ትንታኔ፣ ብሔርና ብሔርተኝነት በኢትዮጵያ የሚሉ መጽሐፍትን ጽፈዋል። በኢትዮጵያ ጉዳዮች ላይ ትኩረት አድርገውም ይጽፋሉ። እንዲህ ያለው የታሪክ መጽሐፍ ምንም እንኳን ከ400 ዓመታት በፊት ስለተከናወነ ድርጊት ስለነበሩ ሁኔታዎች ቢያወሳ በተጨባጭ ለዛሬ እንዴት ነው ሊጠቅም የሚችለው?
ይህ መጽሐፍ ለዛሬው ትውልድ ወይንም አሁን ላለንበት የኢትዮጵያ ሁኔታ፣ ፖለቲካ ሁኔታ በጣም ጠቃሚነት አለው። ብዙ ጊዜ እንደምትሰሙት ኢትዮጵያ የምትባለው አገር የተፈጠረችው በአጼ ምኒልክ ዘመን ነው ብለው አዲስ የተጀመረ ታሪክ ኢትዮጵያ የተፈጠረችው በምኒልክ ጊዜ ነው፣ ከዛም በፊት ኢትዮጵያ ብሎ ነገር የለም የሚሉ ታሪኮች ተነስተዋል። እንግዲህ አንድ ታሪክ በመረጃ ነው የሚደገፈው። አጼ ምኒልክ በእና አጼ ልብነ ድንግል በእና አጼ ገላውዲዮስ ጊዜ ጥንት የነበረውን ግዛት የነበሩትን እንደገና በስርዓት በአዲስ መልክ እንዲተዳደር አደረጉት እንጂ እርግጥ መንግስታት ወይም ስቴት በሚነለው ሲፈጠሩ አንዱ ክፍል አንዱን ሲያሸንፍ አንዱ በሌላው ላይ ባህሉን ሲጭን ይሄ እየተወራረሰ የሚመጣ ህጋዊ ወይንም የስቴት አፈጣጠር ደንብ ነው። ኢትዮጵያን በዚህ አይነት ነው ተፈጠረችው። የሰሜኑ ኢትዮጵያ ህዝብ ብዙ አይነት ህዝብ አለ፣ ወደ ደቡብ እየገፋ ሄደ። የደቡቡ ደግሞ ምሳሌ ኦሮሞ እየገፉ ወደ ሰሜን የእስልምና ሃይማኖት ከክርስቲያኑ ሃይማኖት ጋር እየተዋጉ አንዱ አንዱን ሲያሸንፍ የኖረበት እና ኢትዮጵያ የተፈጠረችው በዚህ አይነት ሁኔታ ነው። እና ባጭሩ በአሁኑ ጊዜ ኢትዮጵያ ከመቶ አመት በፊት አልነበረችም። በአዲስ መልክ እንቀርጻለን ለሚሉ አሁንም ስልጣን ላይ ላሉት የኢትዮጵያ መሪዎች ከዚህ ከታሪክ ቢማሩ ጥሩ ይመስለኛል። በነገራችን ላይ እንደዚህ አይነት ብዙ መጽሐፍቶች አሉ እና ከአሁኑ ጋር ስናስተያየው ይህ እውነተኛ ታሪካዊ ማስረጃ ነው ማለት ነው።
የመጽሐፉን ይዘት አንዳንድ ጭብጦች የዕለት ማስታወሻ በሚመስል የጻፉት በዚያ ዘመን የነበሩ ሁኔታዎችን ፍንትው አድርጎ የሚተርኩ ገጾች ገልበጥ ገልበጥ እናደርጋለን። ከዚያ በፊት ግን አሁን በጀመሩት ሐሳብ እኚህ ሰው ኢትዮጵያዊ አለመሆናቸው ከግራም ከቀኝም ካሉ ፍላጎቶች ብዙ ጊዜ አሁን እንደምናየው የታሪክ አጻጻፍ የፍላጎቶች መተያ እየመሰለ መጥቷል። የአንድ ወገን ፍላጎት አጉልቶ የማሳየት ዝንባሌ በግራም በቀኝም በተሰለፉ ወገኖች እየታየ ነውና ታሪክ ከነበሩ ሁኔታዎች ውጪ ለመረዳት ወደ ዛሬ ለማምጣት በፈለግነው ሁኔታ ውስጥም ሲገመድ ይታያልና እስኪ ከኚህ ሰው ነጻ መሆን አንጻር ማን መሆናቸውንም የኚህ ቄስ ማንነት አንዳንዴ የግድ የሀገር ውስጥ ፍላጎቶች ብቻ ሳይሆን ደግሞ የቀኝ ገዢዎችም ፍላጎት ታሪክን በተዛነፈ መልኩ የሚያወጣበት ይችላል። የኚህ ሰው አጻጻፍና መንገድስ እንዴት ይገመገማል?
ጥሩ ጥያቄ ነው። እንግዲህ አልቫሬዝ የፖርቱጋል መንግስት ወደ ኢትዮጵያ የዲፕሎማሲያዊ ግንኙነት ለመፍጠር ሲላኩ አብሮ የተላከ ቄስ ነው። በአጼ ልብነ ድንግል ዘመን ንግስት እሌኒ የእስልምና ሃይማኖት ተከታዮች በምስራቅ ኢትዮጵያ በኩል እያየሉ ስለሄዱና በየጊዜው ውጊያም ስለነበረ የቱርኮች መነሳትና የቀይ ባህርም መዘጋት ኢትዮጵያ ፓትሪያርክ የምታገኘው ከግብጽ ስለሆነ በዛ በኩል የሚደረገውን ግብጽ በቱርኮች በመያዟ ይህ ሁሉ ችግር ስለፈጠረ እቴጌ ሌኒ ከፖርቱጉዞች ጋራ የውትድርና ወዳጅነት ስምምነት ለመፍጠር ሀሳብ በማቅረብ ወደ ፖርቱጋል መንግስት ልከው ነበረ። ከዚህም ጋር ተያይዞ ነው አልባሬዝ ወደ ኢትዮጵያ የመጣው። የአልባሬዝ መጽሐፍ ጥሩነቱ ምንድን ነው? በእንግሊዝኛ ቋንቋ ልጠቀምና ዳሪ ነው።
የዕለት ማስታወሻ በሚጻፍበት ዘይቤ ነው የጻፉት።
አዎ። እና ሌላ ምንም የራሱን አስተያየት ወይንም ባይስ አልጨመረም። ዛሬ በዚህ ቦታ ይህን አይቻለሁ፣ ዛሬ እዚህ ቦታ ደርሰናል፣ ይሄ ከተማ እንደዚህ ነው ስሙ እያለ ነው ጠቀሰው። እንግዲህ በተጨባጭ ምን ጥቅም አለው ሲባል አልባሬዝ እንግዲህ ከሰሜን ከቀይ ባህር ተነስቶ የከተሞች ተከተለ ንጉሱ በሸዋ በተጉለት እንደነበሩ በየአቅጣጫው ንጉሱ በነበሩበት በዚህ ቦታ ንጉሱ እንደዚህ አድርገዋል፣ በዚህ ቦታ ይሄ ቤተ ክርስቲያን አለ እያለ ስለጻፈ በጊዜው የነበሩትን ስሞች ከሰሜን እስከ ባሌ ድረስ ያሉትን አገሮች እነዚህ ኋላ በጊዜው ትልቅ ቤተ ክርስቲያን መኖሩን ይሄን ሁሉ እየዘረዘረ ስለጻፈ ምንም የራሱን አስተያየት አልሰጠም፣ በአይዝ አልነበረውም። ከዚህም አልፎ ምናልባት አንዳንድ ሰዎች እንደው ክርስቲያን ስለሆነ አድሎ አድርጎ ይሉን ካሉ መጽሐፉ በየቀኑ ያየውን ነው የሚጽፈው። ከእርሱም ጋር ለምሳሌ ፍቱህ አልሀበሽ የሚባለው የግራኝ መሐመድ ጸሐፊ በጊዜው የነበረውን ጦርነት ገልጿል። አልባሬዝ የጠቀሳቸው ከተሞች እና ስፍራዎች የነገስታቱ መኖሪያ ሀገሩ በፍቱህ አልሀበሽ ደራሲ ተጠቅሷል። ስለዚህ ታሪክ ሲጻፍ ሁልጊዜ አንዱ መረጃ ከአንዱ ጋር ስለሚታይ መረጃዎቹ የአልባሬዝ ብቻ ሳይሆኑ ሌላም መረጃ አለ ማለት ነው።
ግራና ቀኝ ማመዛዘን የሚቻልባቸውን ማጣቀሻዎች ጭምር ነው እየተከሰሉን ያሉት። ምናልባትም ሰፋ ባለ ውይይት ሌሎች ይሄን ሁኔታ የሚያሳዩ ገጽታዎች እንቃኛለን። በዚህ መጠን ዝግጅት ግን እርሱ የገለጹትን የግል ማስተዋሻ በሚመስል ዘይቤ ቄሱ አልባሬስ የጻፏቸውን አንዳንዶቹን ጠቀስ እናድርግ ውይይታችንን ገፋ ለማድረግ። በገጽ 219 ላይ እንደው እንደተገኘ የመረጥኩትን አንድ ምዕራፍ ነው። ምዕራፍ 67 68 ይላል። ከሜዳ ላይ 3 ቀን እንደተጓዝንና በሽታ እንዴት ባላቋን እንደሚያክሙ ስላየናቸው ሰዎች ይላል። በግልጽ በዛ ቦታ ያዩት እንዴት እንደሚጽፉ ለመመልከት ነው። ጥቂት መስመሮችን አነባለሁ። ሰኞ ጥቅምት 9 ኦክቶበር 9 ቀን ባለፈው ቀን ይሄንበትን በመሰለ የከብት ግጦሽ ሳርና እርሻ በሚገኝበት ሜዳ በሆነ አገር ከሄን በኋላ አንዳ ከተባለ ስፍራ ደረስን። ከዚህ ስፍራ እንጀራው የማያምር የገብስ እንጀራ በላን። ማክሰኞም እንዲሁ ባለፈው ቀን ይሄንበትን በመሰለ ሜዳ ሄድን። ከአንድ መንደር አቅራቢያ አደርን። ረቡዕ የተሻለ አገርና እርሻ በሚገኝበት ገብስና ስንዴ ከሚበቅልበት አገር ደረስን። አገሩ ዘወትር ለምለም በመሆኑ አንዱ አዝመራ ሲሰበስብ ሌላው ይዘራል። አገሩ ተበጉይ ይባላል። ብዙዎች ታላላቅ ከተሞች፣ ብዙ የቀንድና የጋማ ከብት የሚገኝበት በጣም ለምለም አገር ሲሆን በትኩሳትና ይህን በመሳሰሉ በሽታዎች የታመሙ ብዙዎች ድውያን ይገኙበታል። አንድ ሰው ራሱን ሲያመው በዋግምት ከራሱ ላይ ደም ሲቀዱለት በቀር ሌላ መከላከያ መድኃኒት ስለማያውቁ ለበሽተኛው የሚደረግለት መድኃኒት የለም እያለ ይዘረዝራል። በስፍራው ያለን ነገር እንዴት እንደሚያነሳ ለማሳየት ለአድማጮች እንደው ቀረብ ለማድረግ ያህል ነው። አንባቢያን የሚረዱት በጣም ዳጎስ ያሉ ገጾች ያሉት ብዙ ታሪኮች የሚተረክበት መጽሐፍ ነው። እርሶ እንደተረዱት ግን ያለ ሌላ የተለየ ግምት ለሚያነብ አንባቢ በቀጥታ ከዚህ ማስታወሻ ውስጥ ከሚያገኛቸው ነገሮች ምን ሊቀስም ይቻላል? ምን አይነት ውይይቶች እንድናደርግ ይረዳል? ዛሬ የሚካሄዱ ውይይቶች ወገን ለይተው ፍላጎቶችን ተከትለው የሚሄዱ ናቸውና ቀደም ብለን እንዳነሳ ነው ምን መማር ይቻላል ይላሉ?
አሁን ዛሬ ከጠቀሳቸው አንተ ካነበብከው ብዙ መማር ይቻላል። ለምሳሌ እንደው ትንሽ ቀላል ቢመስልም አልባሬዝ በሚጓዝበት ከተሞች ሁሉ ጸጥታ ያለ መሆኑንና በጊዜው የነበረው መንግስት በደንብ የሚያስተዳድር መሆኑን ያሳያል። አንድ መንግስት አካባቢውን ጸጥታን አስከብሮ ሽፍትነት ሳይኖር ቀማኛ ሳይኖር በተለይ ከውጭ የመጡ ሰዎች እንደዚህ ከአንድ ቦታ አንድ ቦታ ሲጓዙ አለ ችግር ማሳየት ራሱ የጸጥታውን ወይም የፖለቲካል ስቴቢሊቲውን ያሳያል። ሌላም እንዲሁ አሁን በአካደሚክ አካባቢ ሜዲካል አንትሮፖሎጂ የምንለው አለ። ሜዲካል አንትሮፖሎጂ ሰዎች ከአካባቢያቸው አንዳንድ በሽታን እንዴት እንደሚከላከሉ አሁን ዋግምት እሱ የጠቀሰው በዘመናዊ ሕክምና ይረዳል። ስለዚህ ይሄ አሁን በምናስተምርበት ጊዜ የኔ የስራ ጓደኞች ሜዲካል አንትሮፖሎጂ ለሚሉት እንደ ዋግምት አይነት በህዝቡ የተፈጠረ የማዳን በሽታ ትልቅ ዋጋ ያለው እና ጥቅም ያለው መሆኑን ከዛ መማር ይቻላል እና ከዛም በስተቀር የህዝቡን ባህል አበላላቸውን ያገሩን ለምነት ቁልጭ አድርጎ የሚያሳይ ይመስለኛል።
ስለዚህ በርከት ያሉ ምዕራፎች ዳጎስ ያለ ገጾች ያሉት መጽሐፍ በአጼ ልብነ ድንግል ዘመነ መንግስት የተከናወኑ ሁኔታዎችን በእነኛ 6 አመታት ውስጥ የተመለከቱትን ከዕለት ተዕለት ሁኔታዎች ጋር አዛምዶ ይህ ቄስ የጻፉትን ሰፋ ያለ ግንዛቤ ለመፍጠር የሚረዳ ይመስለኛል። ከእርሶ የሙያ አጋሮች ከታሪክ ባለሙያዎቹ ጋር በመድረኩ ያቀረባችኋቸውን ድምጾች እያሰማን ከዚህ አሁን ለቅምሻ ካደረግነው ቃለ ምልልስ ሰፋ ያለ የምናደርገው ሰፊ ውይይት ላይ መልሼ እንደማገኘው ተስፋ አድርጋለሁ። ለዛሬው ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አቶ አሉላ ለሰጠኝ እድል በጣም እጅግ አድርጌ አመሰግናለሁ።